ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ያዝናቸውን ጥንቅሮች እናስተዋውቃችሁ።
የአድዋ ከተማና የዞኑ ፖሊስ ከክልሉ ፖሊስ ኮሚሽን ጋር በመተባበር ቀንና ሌሊት ጉዳዩን ሲያጣራ ቆይቷል። አዳጊዋ በታገተችበት ዕለት በ3 ሰዓታት ጊዜ ውስጥ በአጋቾቿ ጭካኔ ተገድላ እንደተቀበረች ከተጠርጣሪዎቹ ለማረጋገጥ ተችሏል።
በዚህ ዙሪያ ዘገባለን። ሌሎች ጥንቅሮችንም ይዘናል። ኤደን ገረመው የምሽቱ መሰናዶ በመምራት እንዲሁም ደግሞ ኤልያስ አስማረ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ የምንጋብዘው በአክብሮት ነው። አብራችሁን ሆኑ። በትግራይ ክልል በአድዋ ከተማ ከ3 ወራት በፊት በአጋቾች ተይዛ የቆየችው አዳጊ ማህሌት ተህላይ መገደሏን የክልሉ ማዕከላዊ ዞን ፖሊስ አስታውቋል። በጉዳዩ ላይ አስተያየታቸውን የጠየቅናቸው የይሆኖ የሴቶች መብት ተሟጋች ሲቪል ማህበረሰብ አስተባባሪ መንግስት በተለይም ለሴቶች የደህንነት ስጋት የሆነውን የክልሉን የጸጥታ ችግር ከህብረተሰቡ ጋር በመተባበር እንዲፈታ ጠይቀዋል። ሙልጌታ አጽባሃ በዚህ ዙሪያ አጠር ያለ ዘገባ አሰናድቷል።
በትግራይ ክልል ማዕከላዊ ዞን አድዋ ከተማ ባለፈው መጋቢት 10 ቀን 2016 ዓ.ም አመሻሽ ላይ ከመኖሪያ ቤቷ ወጣ ወደ ቋንቋ ትምህርት ቤት በማምራት ላይ ይያለች በተለምዶ ባጃጅ ተብሎ የሚጠራውን ባለ 3 እግር ተሽከርካሪ በመጠቀም ታግታ የተወሰደችው ማህሌት ተህላይ ባጋቾቿ ተገድላ እንደተቀበረች ፖሊስ የደረሰበትን የምርመራ ውጤት የዞኑ ፖሊስ የወንጀል ምርመራ ኃላፊ ኮማንደር ጸጋ አስፋ ለአሜሪካ ድምጽ ገልጸዋል። ስድስት ዓመቷ ማህሌት በታገተችበት ቀን በስልክ ቁጥሯ ወደ ወላጅ አባቷ ተደውሎ ልጃቸውን በህይወት እንዲያገኙ 3 ሚሊዮን ብር የማስለቀቂያ ቤዛ እንዲከፍሉ ተጠይቀው እንደነበረ ኮማንደር ጸጋይ አስታውሰዋል። ሆኖም ማህሌት በታገተችበት ቀን በአጋቾቿ ተገድላ እንደተቀበረች በወንጀሉ ተጠርጥረው የተያዙ ግለሰቦች ማመናቸውንና አስከሬኗን የቀበሩበትንም ስፍራ መርተው ማሳየታቸውን ኮማንደር ጸጋይ አስረድተዋል።
የአድዋ ከተማና የዞኑ ፖሊስ ከክልሉ ፖሊስ ኮሚሽን ጋር በመተባበር ቀንና ሌሊት ጉዳዩን ሲያጣራ ቆይቷል። አዳጊዋ በታገተችበት ዕለት በ3 ሰዓታት ጊዜ ውስጥ በአጋቾቿ ጭካኔ ተገድላ እንደተቀበረች ከተጠርጣሪዎቹ ለማረጋገጥ ተችሏል። ራሳቸው ተጠርጣሪዎቹ አስከሬኗ የተቀበረበትን ቦታ መርተው አሳይተውናል። በዛሬው ዕለትም አስከሬኗን ከተቀበረችበት ስፍራ በማውጣት ለብሳው ከነበረ ልብስና ጫማ እርሷ መሆኗን አረጋግጠናል። ለቤተሰብም አስከሬኗን አስረክበናል። የቀብሯ ስነ ስርዓትም በዛሬው ዕለት ከቀትር በኋላ ተፈጽመዋል።
የአዳጊዋ ቤተሰቦች አስከሬኗን የተረከቡት በአይደር ሪፈራል ሆስፒታል ባለሙያዎች ምርመራ ከተካሄደ በኋላ እንደሆነ ኮማንደር ጸጋይ ተናግረዋል። የአስከሬን ምርመራው ሂደት በምን ደረጃ ላይ እንደሚገኝ ኮማንደሩ ባይጠቅሱም ከግድያው ጋር በተያያዘ እስካሁን 2 ተጠርጣሪዎች በቁጥጥር ስር መዋላቸውንና ማጣራቱም መቀጠሉም አመልክተዋል። ከሁለት ሳምንታት በፊት የማህሌት ወላጅ አባት አቶ ተክላይ ግርማይ ለአሜሪካ ድምጽ በሰጡት አስተያየት ፖሊስ አስፈላጊውን ክትትል ባለማድረጉ የልጃቸውን ሁኔታ ለማወቅ አለመቻላቸውን በመጥቀስ ቅሬታ ማቅረባቸው አይዘነጋም። ታጋቿ አዳጊ ማህሌት ተክላይ በአጋቾቿ ጭካኔ የመገደሏ ዜና መናፈሱ ተከትሎ በማህበራዊ ትስስር ገጽ ተጠቃሚዎች ዘንድ ቁጣና ስጋት እያስተጋባ ይገኛል። በጉዳዩ አስተያየታቸውን የጠየቅናቸው የይሆኖ የሴቶች መብት ተከራካሪ ሲቪል ማህበረሰብ አስተባባሪ ጽዴና አባዲ በሴቶች ላይ እየደረሰ ያለውን ጥቃት መከላከልን አስመልክቶ ተቋማቸው ግንዛቤን ለማሳደግ እየተንቀሳቀሰ ባለበት ሳምንት የአዳጊ ማህሌት ግድያ መስማቱ በክልሉ ያለውን የሴቶች ደህንነት በአስከፊ ደረጃ ላይ እንደሚገኝ ሁነኛ ማሳያ ነው ብለዋል። በትግራይ ክልል ለሴቶች ደህንነት ስጋት ምንጭ ለሆነው የጸጥታ ችግር ጊዜያዊ አስተዳደሩ ልዩ ትኩረት ሰጥቶ ከህብረተሰቡ ጋር በመተባበር እንዲፈታ አስተባባሪዋ ጥሪ አቅርበዋል።
ሴቶች ካሁን የግድያ መታገት እንዲሁም ጾታዊ ጥቃት እየደረሰባቸው ይገኛል። የሆነ መፍትሄ ከሁሉም ከማህበረሰቡም ከፖሊስም ህግ እንዲሁም ከመንግስት የሆነ መፍትሄ እንዲመጣ የጉዳዩ አሳሳቢነት የሚያሳይ ነው። በጣም የሚያሳዝን ክስተት ነው። ምክንያቱም በዚህ እድሜዋ እንደዚህ ህይወቷን በዚህ ሁኔታ ማጣት አልነበረባትም። ወላጆቿም ልጃቸውን እንዲህ ማጣት አልነበረባቸውም። በተለያየ እድሜ ያሉት ሴቶችም እንዲሁ በምንም አይነት ጥቃት ማለፍ የለባቸውም። ህይወታቸውንም በምንም አይነት ሁኔታ በእንደዚህ አይነት ወንጀል ማጣት የለባቸውም። ይሄ ነገር ካሁኑ ካልተፈታ ለቀጣይም ብዙ ሴቶች ልናጣ ነው፣ እኔንም ጨምሮ። ስለዚህ ማናችንም ሴፍ አይደለንም።
የፖሊስን ቁጥር ጨምሮ አቅሙን በስልጠና ማሳደግ፣ በትይዩም የፍትህ ስርዓቱን በሚገባ ማጎልበት ለክልሉ ሴቶች የደህንነት ስጋት ሆኗል ያሉትን የጸጥታ ችግር በመፍታት ረገድ ሁነኛ አስተዋጽኦ እንደሚኖረው አስተባባሪዋ አክለው አመልክተዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
የጋቢና ቪ መሰናዶ ይቀጥላል። ትምህርት ለኢትዮጵያ ኢትዮጵያውያን ተማሪዎች ዓለም አቀፍ ተወዳዳሪ የሆኑ ዘንድ ለማገዝ ያለመ ተቋም ነው። ተቋሙ ይበልጡን የሚታወቀው ሳቋማ በተሰኘ ሳይንስ፣ ቋንቋና ሂሳብ ላይ ባተኮረ ነጻ የትምህርት አውታሩ ነው። ስለ ተቋሙ እንቅስቃሴና ፋይዳ ሀብታሙ ስዩም የተቋሙ መስራች ሊና ጌታቸውን በቅርቡ አነጋግሯት ነበር። ዘገባው በድጋሚ የቀረበ ነው። ወደዛ ነው የምናልፈው።
መጽሐፉ ላይ ያለው ትምህርት ባይገባችሁ እኛ እንደ ትልቅ ወንድም እህት ወይም አስጠኝ ሆነን እንረዳችኋለን።
ኤጁኬሽን ፎር ኢትዮጵያን ለመመስረት የተለያዩ የገፋፉኝ ምክንያቶች አሉ እና ከነዚህ መሀል ጥቂቶቹን ለመናገር ያህል ያው በመጀመሪያ የትምህርት ዓለም ውስጥ ስለነበርኩኝ በዚህም በትምህርት ዓለም ውስጥ ነው መምህርም ሆኜ አገልግያለሁ እና በዛ ጊዜ የተለያዩ የትምህርት ሁኔታዎችን ከተለያዩ ሀገሮች የመቅሰም አጋጣሚው ነበረኝ እና አንድ እሱ ጠቅሞኛል። ሁለተኛ ነገር ደግሞ ከጥቂት ዓመታት በፊት የቻይንኛ መማሪያ መጽሐፍን አዘጋጀች ነበረ። ይሄ መጽሐፍ ለአማርኛ ተናጋሪዎች ቻይንኛን ጀማሪ ለጀማሪዎች ቻይንኛን የሚያስተምር መጽሐፍና አብሮት ያለ ደግሞ የድምፅ ቅጂ ነበር እና በዛ ጊዜ ተማሪዎች ምን ያህል አንደኛ የዲጂታል ትምህርት ፍላጎት እንዳላቸው፣ ሁለተኛ ነገር ደግሞ የተለያዩ ይዘቶችን በራሳቸው ቋንቋ የመማር ፍላጎት እንዳላቸው አየሁኝ እና አሁን በኢትዮጵያ የትምህርት ሲስተም ላይ የተለያዩ በቋንቋ ምክንያት የማይገባቸው የተለያዩ ትምህርቶች ስላሉ ያንን ጋፕ የሚፈጠረውን ክፍተት ለመሙላት ትምህርት ቤቶችንም ለመደገፍ ተማሪዎችንም ለመደገፍ ይሄ ተቋም ቢነሳ ጥሩ አይነት ውጤቶች እናገኛለን በሚል ነው የተመሰረተው ማለት ነው።
The number of blocks that the truck can load, እንደው መኪናው መጫን የሚችለው ብሎክ ቁጥር
እናንተ ተቋም ከትምህርት ጋር በተያያዘ በሚያደርጋቸው እንቅስቃሴዎች ውስጥ ከመረጣቸው መንገዶች መካከል አንዱ የዲጂታል መንገድን መጠቀም ነው። በተለያዩ ቪዲዮዎች የታገዙ ትምህርቶችን ተማሪዎች በቀላሉ እንዲያገኙ የሚያደርግ አሰራር አላችሁ። ለምንድን የዲጂታሉን መንገድ መጠቀም ፈለጋችሁ? ይህን በማድረጋችሁስ ተማሪዎችን በምን ደረጃ ለመጥቀም ቻላችሁ?
እንግዲህ ሳቋማ የተባለው መድረካችን ሳይንስ፣ ቋንቋና ማትስ ብዙ ለተማሪዎች የሚከብዱ ትምህርቶች ስለሆኑ የነዛን የመጀመሪያዎቹን ፊደል ወስደን ሳይንስ፣ ቋንቋ፣ ማትስ ሳቋማ ብለን ነው የጠራ ነው። የዲጂታል መንገድ አሁን እንደምታውቁት ያው ዲጂታል ማንኛውንም ይዘት ማንኛውንም ኮንቴንት ለማየት መዝናኛም ይሁን ሃይማኖታዊ ይሁን ትምህርታዊ ይሁን መረጃን ለመለዋወጥ በጣም በሚያስደንቅ ፍጥነትና በሚያስደንቅ ምቾት እየተጠቀምንበት ይገኛል እና ይሄ በቃል አይደል ያው ተማሪዎችን በቀላሉ ለማግኘት እና ያን ብቻ አይደለም መምህራን ጥሩ የምንላቸው መምህራን ኢምፓክታቸው ወይም ደግሞ ተጽዕኗቸው ከአንድ ክፍል ከአንድ ትምህርት ቤት ወጥቶ ጎልቶ በተለያየ አካባቢ የሚገኝን ተማሪ እንዲያገኙ የሚያስችል ነው የዲጂታል መድረክ ማለት ነው። ስለዚህ ከዛ አኳያ በቀለኛ ምንም ጥያቄ የለውም ይሄ ጠቃሚ እንደሚሆን። ስለዚህ ተማሪዎችን እነዚህን ትምህርቶችን በሳይንስ ዙሪያ ያሉትን ትምህርቶች በቀላሉ ለማዳረስ በደንብ ተጠቅመንበታል ማለት ነው።
ሰባማ እንጠቀማለሁ። በጣም የጠቀመኝ ያው ከታተራለሁ በሚያስፈልገኝ ሰዓት ቀኔ ተማርኩትን ማታ ላይ እደግምበታለሁ እና በዛ ሰዓት ላይ ደግሞ በጣም ነበር የጠቀመኝ። በጣም ነው የሚያስረዱት። እኔ ሁሉም ትምህርት ላይ በጣም ነው ያሻሻል።
እንግዲህ የዲጂታል ጉዳይ ከተነሳ ኢትዮጵያ በዲጂታል አውታር ረገድ ገና ስራዎችን እየሰራች ያለች ሀገር ናት። አንዳንድ ስፍራዎች እንዲሁም ይሄ የዲጂታል ሽፋኑም የማይደርስባቸው ስፍራዎች አሉ። በስራችሁ በአገልግሎታችሁ ላይ የገጠሙ ተግዳሮቶች አሉ ወይ? እንዴትስ ነው እነዚህ ነገሮች ለማስተካከል ለመሸፈን ጥረት የምታደርጉት?
አሁን የዲጂታል አክሰስ ወይም ደግሞ የኢንተርኔት አክሰስ ሀገራችን ውስጥ በጣም እየተስተካከልን እና ከዋጋ አንጻርም አፎርደብል እየሆነ ወይም ደግሞ በጣም አማካይ ገቢ ላለው ሰውም ይሄ አለ አይደለ የዲጂታል ዓለምን መቀላቀል አጋጣሚው የበዛ ነው የሚገኘው። ቢሆንም ቅድም እንዳልከው የተለያዩ አካባቢዎች ላይ የሚገኙ ተማሪዎች አክሰስ አይኖራቸውም ወይም ደግሞ በሚፈልጉት መጠን በሚፈልጉት ጊዜ ማግኘት አይችሉም። እሱን በተቻለን አቅም ምንድነው ሀሳባችን ኦፍላይንም አክሰስቢሊቲውን ለመፍጠር ሞክረናል። አፕሊኬሽን አዘጋጅተን ነበረ። አፕሊኬሽናችንን አሁን እያሻሻለን እንገኛለን። የአፕሊኬሽኑ ዋና ዓላማ ምንድነው? ልጆች ስልካቸው ላይ ወይም የተለያዩ ዲቫይሶቻቸው ላይ ስማርት ዲቫይሶቻቸው ላይ ጭነው ከዛ ኢንተርኔት ባላቸው ሰዓት መጫን ይችላሉ። ከዛም በኋላ ከኢንተርኔት ደግሞ ሳይኖራቸው ሲቀር መመልከት ይችላሉ። ስለዚህ ያንን እድል ለመክፈት እንደዛ አዘጋጅተን ነበር። በተጨማሪም ደግሞ ኦፍላይን አክሰስ በማንኛውም አጋጣሚ እንዲኖር ለምሳሌ እኛ እስከ በፍላሽ እስከ መስጠት ድረስ ማለት ነው። ማለት ዳውንሎድ አድርገን ለሚፈልጓቸው ተቋማት ወይም ደግሞ ተማሪዎች ለማዳረስ የተቻለንን እናደርጋለን። ይህንን የምናደርገው ምንድን ነው? ያው መጨረሻ ላይ ተማሪው በሚፈልግበት ሰዓት ያንን ትምህርት ማግኘት ይኖርበታል እና ያ ኢንተርኔት ደግሞ በተለያዩ አጋጣሚዎች ምክንያት ለሁሉም ሁሌም ላይዳረስ ይችላል። ስለዚህ በዚህ ሁኔታ ነው እየሞከረን ያለ ነው። ግን አሁን ጦርነቱ ምንድን ነው? ሞር ኤንድ ሞር ተማሪዎች ቀጥታ የኢንተርኔት አክሰሳቸው በጣም እየጨመረ ስለሄደ ኦፍላይን የሚለው እና ወይም ደግሞ ሁሌም ለማያገኘው ሰው የምንለው ራሱ አሁን ከዓመት እስከ ዓመት እየተቀያየረ ነው። አሁን የዛሬ 2 ዓመት የዛሬ 3 ዓመት ምናልባት ሙሉ በሙሉ በስትሪሚንግ ደረጃ ላይ የምንደርስ ይመስለኛል። እንደውም ከዛ በፊት
እንደዚህ ያሉ እንቅስቃሴዎች፣ እንደዚህ ያሉ አውታሮች የኢትዮጵያን ትምህርት በማዘመን የሚፈለገውን አይነት ብቃትና ጥራት ያለው ትምህርት በማዳረስ ረገድ ሚናቸው ምን ያክል ነው?
እንግዲህ ጠቀሜታው ጎላ ያለ ነው ብዬ ነው የማስበው። ምክንያቱም እኛ ትምህርት ቤቶችን ለመተካት ወይም መደበኛ አስተማሪዎችን ለመተካት አይደለም የምንሰራው። ምንድን ነው ትምህርት ቤት የሚማሩትን ትምህርቶች በቀላሉ እንዲገባቸው ወይም ደግሞ የኛ ዋናው ትልቅ ችግር ብዬ የማስበው ሁኔታ ምንድን ነው? መሰረት አለመያዝ ነው። የተማሪዎቻችን መሰረት አለመያዝ። ይሄ ማለት ምንድን ነው? ለምሳሌ የ8ኛ ክፍል ተማሪ ከአንደኛ ክፍል እስከ 7ኛ ክፍል ብዙ አይነት ነገሮች መማር ነበረበት። ከዛ 8ኛ ክፍል ሲደርስ ያው የተለያዩ ነገሮችን ይጨምራል እንጂ መሰረቱን መያዝ ነበረበት። የኛ ሀገር ግን ያው እንደ ማንኛውም ታዳጊ ሀገር ልጆች በተለያዩ ችግሮች ምክንያት ያንን መሰረታዊ እውቀት ሳይዙ የሆነ ሌቭል ላይ ይደርሳሉ፣ የሆነ ደረጃ ላይ ይደርሳሉ። እና ያ ደግሞ ትምህርት ቤት ሲገቡ ለምሳሌ የ8ኛ ክፍል ተማሪ ከሆነ ክፍል ውስጥ መምህሩ ከ1 እስከ 7 የነበረውን ነገር የመከለስ ጊዜም ሆነ አቅም አይኖረውም። ስለዚህ የዲጂታል ትምህርት በዛ ሰዓት ነው የሚጠቅመው። ምክንያቱም ፋውንዴሽናል የሆኑ ነገሮችን ለመከለስ ወይም ደግሞ ተማሪው ራሱ ይሄ ነገር እኮ አልገባኝም፣ ይህን በዚህ ጉዳይ በዚህ ዙሪያ ይሄ አስተሳሰቤ ብዙም የላቀ አይደለም ብሎ ራሱን ገምግሞ ራሱ ማየት ይችላል። እና በዛ አኳያ የምናያቸው አስተያየቶች ሲሰጡን መላደለ ከተማሪዎች ጠቃሚ የሆኑ እና በቃ ለተማሪዎች ቤዝ የማስያዝ ፋውንዴሽናል አንደርስታንዲንግን የመጨመር ሚና እንደሚጫወት ይነግሩናል። እኛ ደግሞ በተቻለን አቅም ተማሪው የሚፈልገውን ለመስጠት እንሞክራለን። ያው ሁሉንም የሚፈልገውን ነገር ለማሟላት አንችልም፣ ግን መሰረታዊ የሆኑትን ነገሮች ለማሟላት ሁሌም ቢሆን ከተማሪዎቻችን ጋር ያለን ቅርበት ለመጎልበት እንሞክራለን።
መልካም ሊና፣ እንግዲህ በእስካሁኑ እንቅስቃሴያችሁና ጉዟችሁ በርካታ ተማሪዎችን ለማገዝ ችላችኋል። ስለ ወደፊት እቅዳችሁ ጥቂት በይን። እስካሁን እዚህ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምን ነገር ላይ ነው መድረስ የምትፈልጉት?
እኛ እንግዲህ አላማችን፣ ራዕያችን ብለን የምናስበው ምንድን ነው? ማንኛውም ተማሪ ትምህርት ቤት ያለውን ጊዜ በስነ ስርዓት ተጠቅሞ ፋውንዴሽናል አይደለ? እኔ አሁን እንደ ሰባተኛ ክፍል ተማሪ የሰባተኛ ክፍል ተማሪ ማወቅ ያለበትን ነገር ሁሉ የማውቅ ከሆነ በራሴ የሚያለኝ መተማመን እየጨመረ በተለያዩ የኢትዮጵያ ቋንቋዎችም ማዳረስ እንፈልጋለን። ይሄ ነው ራዕያችን እና አሁን ደግሞ ቴክኖሎጂው እያዘመነው ስለመጣ ትምህርትን ተማሪዎቻችን ራሳቸው ማሻሻል ብቻ ሳይሆን ተወዳዳሪነት እንዲኖራቸው በዓለም ላይ ተወዳዳሪነት እንዲኖራቸው የማድረግ ራዕይ አለን እና እሱን ለማሳካት ደግሞ ከተለያዩ የባለድርሻ አካላት ነው የሚባሉት ከነሱ ሁሉ ጋራ እንሰራለን። ይህም ማለት ምንድን ነው? ተማሪዎች ለብቻቸው ስለ ትምህርታቸው መወሰን አይችሉም። አንደኛ በብዛት የእድሜ ክልላቸው ወጣቶች ስለሆኑ ወይም ልጆች ስለሆኑ፣ ሁለተኛ ነገር ደግሞ የትምህርት ጉዳይ የተለያዩ አካላትን ይነካል። ለምሳሌ ቤተሰቦችን፣ ለምሳሌ የትምህርት ቤት አስተዳደሮችን፣ የመንግስት ተቋማትን ወዘተ እና እነሱ ሁሉ ያው ሁላችንም አላማችን አንድ ነው፣ የኢትዮጵያ ተማሪዎች ብቁ እንዲሆኑ ማድረግ እና ከሁሉም ጋራ በአንድ ላይ በመስራት ይህንን ራዕይ እውን ለማድረግ እንሞክራለን ማለት ነው።
ሊና ጌታቸው ኤጁኬሽን ፎር ኢትዮጵያ ወይም ትምህርት ለኢትዮጵያ የሚለው ተቋም መስራች ነች። ከትምህርት ጋር በተያያዘ ኢትዮጵያዊ ህጻናትን ለማገዝ የሚንቀሳቀስ መርሃ ግብር ነው የጀመራችሁት። ደግሞ አድጎ ዳግም የያዥ ሀሳቦችን ለማውራትና ለመነጋገር ያብቃን። በጣም አመሰግናለሁ። በድጋሚ መልካም ቀን ይሁንልሽ።
እኔን አመሰግናለሁ።
ኢትዮጵያዊ አሜሪካዊው አዳጊ ወጣት ሁለተኛ ደረጃ ትምህርቱን በአስደናቂ ውጤት በማጠናቀቅ በዓለም አቀፍ ደረጃ ከፍተኛ ክብር በሚሰጣቸው 7 አይቪ ሊግ ትምህርት ቤቶች ውስጥ ተቀባይነትን አግኝቷል። በመጪው የትምህርት ዘመንም በሃርቫርድ ዩኒቨርሲቲ የዓለም አቀፍ ግንኙነት ትምህርቱን የሚጀምረው ኤታን ፍጹም ርስቱ ኤኤስቲ በተሰኘ የተማሪዎች የቀለም ትምህርት የብቃት ፈተና 1600 በማምጣት የመጨረሻውን ከፍተኛ ውጤት አስመዝግቧል። ይቅርታ፣ ኤሳት ማለት ለማለት ነው። ስመኝሽ የቆየ ከኢታና ከወላጅ አባቱ ጋር አጠር ያለ ቆይታ አድርጋለች።
Ethan Ristu, Silver Spring, Maryland. Refugee Action Team, BSA, International Relations Club, Mandarin Club, heading to Harvard University.
ከሜሪላንድ ግዛት ጆርጅታውን ፕሪፓራቶሪ ትምህርት ቤት የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት ያጠናቀቀው ኤታን ፍጹም ርስቱ በዓለም አቀፍ ደረጃ ከፍተኛ ክብር ከሚሰጣቸው 8 የአይቪ ሊግ ዩኒቨርሲቲዎች ውስጥ ባመለከተባቸው 7 ዩኒቨርሲቲዎች ተቀባይነት አግኝቷል። ሃርቫርድ፣ ዬል፣ ፕሪንስተን፣ ኮሎምቢያ፣ ብራውን፣ ኮርኔል እና ፔንሲልቫኒያ ዩኒቨርሲቲ። ዩኒቨርሲቲዎቹ ውሳኔያቸውን ባሳወቁበት ቀን ኤታን ኮምፒውተሩ ፊት ተቀምጦ የተሰማውን ስሜት እንዲህ ይገልጻል።
So the way it worked is all of the Ivies came out on the same.
ሁሉም የአይቪ ሊግ ትምህርት ቤቶች ውጤት የሚያሳውቁት በአንድ ቀን ነው። ከዛ በፊት የሌሎች ኮሌጆች ውጤት ተናውቄ ስለነበረ የነሱንም ውጤት ለማወቅ ጓጉቼ ነበር። እየከፈትኩ ያለው ውጤቱ በዚህ መልኩ ይሆናል ብዬ አልጠበቅኩም ነበር። ነገር ግን አንዱን ከፈትኩና ተቀብለውኛል ብዬ ተደሰትኩ። ከዛ ቀጥሎ ያለውን ስከፍትም ተቀብለውኛል። መጨረሻ ላይ የሆነውን ማመን አቅቶን ነበር።
ከአይቪ ሊጎቹ ትምህርት ቤቶች በተጨማሪ እንደ ጆርጅ ታውን እና ዲዩክ ዩኒቨርሲቲ የመሳሰሉ ሌሎች ከፍተኛ ውቅና ያላቸው 5 የአሜሪካ ዩኒቨርሲቲዎችም ኤታንን ተቀብለውታል። የኢታን ምርጫ ግን ሃርቫርድ ዩኒቨርሲቲ በመሆኑ በመጪው አዲስ የትምህርት ዘመን የዩኒቨርሲቲውን ዓለም አቀፍ ግንኙነት የትምህርት ክፍል ይቀላቀላል። የወደፊት ህልሙ ደግሞ ህግ ማጥናት ነው።
I think late April I went to their campus.
ባለፈው ያዝያው ላይ ዩኒቨርሲቲውን ሂጄ ጎብኝቻለሁ። ብዙ ተማሪዎችንም ተወቅያለሁ። በዩኒቨርሲቲው ስር የሚገኘው ኢትዮጵያና ኤርትራውያን ማህበረም በጣም ደስ ይላል። እኔ ግን ከትምህርት ቤቱ በጣም የወደድኩት ውስጣቸው ያለውን ተነሳሽነት ነው። ያየኋቸው በሙሉ ትልቅ ዓላማ ያላቸውና ትልቅ ቦታ ለመድረስ የሚጥሩ ናቸው። ዓለም ላይ ማሳካት የሚፈልጓቸው ትልልቅ ሐሳብ አሏቸው። እኔ ደግሞ ራሴን በእንደነዚህ አይነት ሰዎች መክበብ ነው የምፈልገው።
ይህ ብቻ አይደለም። ኢታን ሁለተኛ ደረጃ ትምህርታቸውን ያጠናቀቁ ተማሪዎች ወደ ኮሌጅ ከመግባታቸው በፊት የሚፈተኑትን የትምህርት ብቃት መለኪያ ወይም SAT ፈተና 1600 በማግኘት የመጨረሻውን ከፍተኛ ውጤት ካገኙ እንደ የፌስቡክ ባለቤት ማርክ ዙከንበርግ ያሉ ጥቂት ግለሰቦች መካከል አንዱ መሆኑም ችሏል። በዩናይትድ ስቴትስ በየአመቱ ፈተናውን ከሚወስዱ ከ2 ሚሊዮን በላይ ተፈታኞች ውስጥ ከፍተኛውን ውጤት የሚያስመዘግቡት 1% የሚሆኑት ብቻ ናቸው።
When I was in the exam room, I felt like
በፈተና ክፍል ውስጥ በነበርኩበት ወቅት እንዴት እንደምገልጸው አላውቅም፣ ግን ጥሩ ስሜት ይሰማኝ ነበር። ለየት ያለ ስሜት ነው። ከፈተናው በፊት አስቀድሜ ብዙ ልምምድ አድርጌያለሁ። በኢንተርኔት ላይ ማግኘት የቻልኩትን ብዙ የሙከራ ፈተናዎች ሰርቻለሁ። ጠዋትም ማታም ትምህርት ቤት ከመሄዴ በፊትም ቅዳሜና እሁድም በቃ ባገኘሁት ጊዜ ሁሉ የሙከራ ፈተናዎችን ወስዳለሁ። ነገር ግን ዋና ፈተናውን የወሰድኩ ቀን ጥሩ ስሜት ነበረኝ። አባቴ ከፈተናው ቦታ ሊወስደኝ ሲመጣና እንዴት ነበር ፈተናው ሲለኝ 1600 የማገኝ መስለኛል አልኩት። ሲቀልድ ይሁን ታውቁ ያላውቅም፣ ግን ብዙ ጊዜ ለራሴ ከፍ ያለ ግብ አስቀምጣለሁ። በኋላ ውጤቱን ሳገኘው ግን ማመን አልቻልኩም።
ከ2 አስርት ዓመታት በፊት ወደ አሜሪካ ከመጡ ኢትዮጵያዊ ወላጆቹ የተወለደው የ18 ዓመቱ ታዳጊ ኢታን ያገኘው ስኬት የልፋታቸው ዋጋ መሆኑን አባቱ አቶ ፍጹም ርስቱ ይናገራሉ።
በተወሰነ ደረጃ ጠብቄዋለሁ። አሁን ለምሳሌ ትንሽ ወደኋላ እንዳለግ ያደረገኝ ነገር ምንድን ነው? ኤርሊ ዲሲሽን አፕላይ አድርጎ ነበር ለየል early decision ላይ it's not binding እና deferral ውስጥ ገብቶ ነበር። እንሽ እሱ ነገር ያዘኝ። ከዛ ብዙም ሆፕ አልነበረ ማለት የተወሰነ ነገሮች ይኖሩት ይችላሉ፣ 1-2-3 ላይ ጠፋም ይችላል፣ ግን 7ቱንም ያገኛል ብዬ አልጠበቅኩም ነበር። ኢቭን የልንም አልጠበቅኩም ነበር፣ ግን ያው ኤል ኢቭን ሬጉላር አፕሊኬሽን ሳይክል ውስጥም አክሰፕት አድርገውታል። አዎ ትልቅ ደስታ ነው። ቤተሰብም ትልቅ ልሽ የልፋት ዋጋችንም ነው፣ የእሱም ልፋት ነው፣ የቤተሰቡም። ይሄ የኛ የኔና የእናቱ ብቻ ሳይሆን የአያቶቹም የአክስቶቹም ልፋት አለበት።
ኢታን በተወለደበት ወቅት እናቱ የኤሌክትሪካል ኢንጂነሪንግ፣ አባቱ ደግሞ በጤና ኢንዱስትሪው የሜዲካል ኢሜጂንግ ተማሪዎች ነበሩ። በዚህ ምክንያት ዘወትር ከንባብና ከጥናት የማይለዩትን እናትና አባቱን እያየ ያደገው ኢታን ለትምህርት ፍቅር ያደረበት ከልጅነቱ ጀምሮ መሆኑን ነው አባቱ የሚገልጹት።
በሚገርም ሁኔታ እስከ 5ኛ ክፍል ባለበት እስከ ፓብሊክ ክፍል እስካለበት ድረስ ከትምህርት ቤት ካለው አካደሚክ ሆምወርክም ወይም ክላስ ወርክም ወይም ስራ ውጭ ብዙ ኤክስትራ ነገሮች እንሰራ ነበር። አባት ብዙ መጽሐፎች በጣም ያነብ ነበር። እንዲያነብ በጣም ገፋው ነበር። በጣም መጽሐፍ የሚያነባል። ከዛ ውጭ ኢቨን በቲቪ ደረጃ በሚባል ቲቪ አይቀርም ለልጆች መቼም፣ ከካርቶን ወይም ልጆች ፕሮግራም ከማየት ውጭ ብዙ ጊዜ የተወሰነ ጊዜ እንሰጠዋለን። ከዛ ውጭ ለምሳሌ እንደ ናሽናል ጂኦግራፊ፣ ሂስትሪ ቻናል፣ ዲስከቨሪ ቻናል እነሱ ላይ በጣም ትኩረት እናደርግ ነበረ። እንደ ፋሚሊም ቁጭ ብለን የምናየው እሱ ራሱ ጀነራል የሆነ እውቀቱን በብዙ መንገድ ከሳይንስ፣ ከሂስትሪ፣ ከጂኦግራፊ እና ከናቹራል ሪሶርስ ያሉትን የተለያዩ ኢንፎርሜሽኖችን በዛ መንገድ ማግኘት ይችላል። እንደ ኢንተርቴንመንትም ነው እንደ ትምህርትም ነው።
የኢታን ስኬት በትምህርቱ ላይ ብቻ የተገደበ አይደለም። በትምህርት ቤቱ የመሰናክል ሩጫ ተወዳዳሪ ሆኖ ውጤቶች አስመዝግቧል። በትምህርት ቤቱ ኦርኬስትራ ውስጥም ቫዮሊን ይጫወታል። ኢታን የትምህርት ቤቱ የጥቁር ተማሪዎች ማህበርና ዓለም አቀፍ ግንኙነት ክለብ ውስጥ ፕሬዝዳንት ነው። የትምህርት ቤቱን ለስደተኞች መብት የሚያቀነቅን ቡድን በመመስረት እስከ አሜሪካ ምክር ቤት ድረስ ሄዶም ተሟግቷል። ከትምህርት ቤት ውጪ ደግሞ በቅድስት ስላሴ ቤተ ክርስቲያንና በማህበረ ቅዱሳን ውስጥ በበጎ ፈቃደኝነት ከሚያገለግላቸው ተግባራት በተጨማሪ የኢትዮጵያና የኤርትራ ጥምረት ለትምህርት በተሰኘ ተቋም ስር ተማሪዎችን ያስጠናል። ኤታን እነዚህን ሁሉ ከትምህርቱ ጎን ለጎን ማስኬድ የቻልኩት ጊዜን በአግባቡ ስለምጠቀም ነው ይላል።
The reason a lot of the big reason I did all those things is there's just so many things.
እነዚህ ሁሉ ነገሮች ውስጥ የምሳተፈው የሚያስደስቱኝ ነገሮች ብዙ በመሆናቸው ነው። ለምሳሌ በአብዛኛው የሁለተኛ ደረጃ ትምህርት ቤት ቆይታዬ ሮጥ ነበር። ምክንያቱም መሮጥ ወዳለሁ። ሙዚቃ ስለምወድ ቫዮሊን እጫወታለሁ። የውጭ ክስተቶችና የዓለም ጉዳዮችን ማወቅ ስለምፈልግ ደግሞ የትምህርት ቤታችን ዓለም አቀፍ ክለቦችን እመራለሁ። የጥቁር ተማሪዎች ጉዳይ ስለሚያሳስበኝ የጥቁር ተማሪዎችን ማህበር እመራለሁ። የስደተኞች የተግባር ቡድን ያቋቋምኩት ደግሞ በጣም አስፈላጊው ጉዳይ ስለሆነ ነው። በተለይ ወላጆች ስደተኛ መሆናቸውን ግምት ውስጥ በማስገባት የአቅሜን መርዳት እፈልጋለሁ። ይሄ ደግሞ ለዩኒቨርሲቲው በምናመለከትበት ጊዜ ይጠቅማል። ኮሌጆች ሙሉ ስብዕና ያላቸው፣ ስለ ማህበረሰባቸው የሚጨነቁና ከክፍል ውጭ ተሳትፎ ያላቸው ተማሪዎችን ይፈልጋሉ።
ኤታን ለስኬቱ ትልቁን ድርሻ የሚሰጠው ለቤተሰቦቹ በተለይ ደግሞ ለወላጆቹ ሲሆን፣ አባቱም የወላጅ ክትትል ለልጆች ስኬት ትልቅ ቦታ እንዳለው በልጃቸው ማየታቸውን ነው የሚገልጹት።
ትልቁ ነገር ሁሉም ልጆች አንድ አይነት አይደሉም። ግን ሁሉም ልጆች በቂ የሆነ ምንድን ነው ወላጅ ብዙ ጊዜ ወላጅ የልጁን አቅም ማየት ይገባዋል። ልጄ ምንድን ነው ኢንትረስቱ፣ ምንድን ነው የሚወደው እና ያንን ነገር ወደዛ መንገድ የሚወስደውን ነገር በተለያዩ ነገሮች ጋይደንስ እና ሳፖርት መስጠት አለበት። ሌላው ደግሞ ቻሌንጅ መደረግ አለባቸው ልጆች። የኔ አመለካከት ነው። አመለካከት ምንድን ነው? ማንኛውም ልጅ ብዙ ጊዜ አሁን ቀርቷል የቻሌንጅ መደረግ። እኔ አሁን ኢተን ዜሮ ክላስ ያለ ሁለተኛ ክፍል ደብተር መጽሐፍቶች ነው እንዲያነብ እንዲሰራ ምሰጠው። አንደኛ ክፍል ሲሆን የሶስተኛ ላይክ አድቫንስ እያደረኩ ነው ቻሌንጅ የማደርገው አንዳንድ ነገሮች እና ቻሌንጅ ግዴታ አንድ መቶ ለመቶ ያመጣል ማለት አይደለም፣ ግን ከዛ ላይ ያሉትን ድክመቶች አብረ በመስራት እና ስፔሻሊ ከኪንደርጋርተን እስከ ሚድል ስኩል እስከሚደርሱ ድረስ የወላጅ ክትትል በጣም ወሳኝነት አለው ለልጆች። ያ ቤዙ ነው ነው።
ወቅታዊ ጉዳዮችን በንቃት የሚከታተለው ኤታን በሃርቫርድ ቆይታው ዓለም አቀፍ ጉዳዮችንና መንግስታዊ አስተዳደርን ያጠናል። አንድ ቀን ደግሞ የአሜሪካ ፕሬዝዳንት ሆኖ ሊመረጥ ይችላል የሚለው ሐሳብ ከብዙ ቦታ ይሰነዘርለታል።
That's the question everybody asks.
ብዙ ሰው ይጠይቀኛል። የማደርጋቸውን ነገሮች የማደርገው አላማዬ እሱ ሆኖ አይደለም። ምናልባት አንድ ቀን የመንግስት ስልጣን ሊይዝ ይችላል ወይንም ፖለቲካ ውስጥ ገባለሁ። ከሆነ ጥሩ እድል ነው። ነገር ግን ያለፉትን 4 አመታት ፊቴ ላይ ባለው ነገር ላይ ነው ያተኮርኩት። እድሉን ካገኘው ግን በእርግጠኝነት በደስታ አቀበለዋለሁ።
ኤታን ግን በአንድ ነገር እርግጠኛ ነው።
የሆነ ባለው ነገር በጣም ደስተኛ ነኝ። በጣም ብዙ እድል አለ። ብዙ የሚሰራ ነገር እንዳለና ብዙ ልጠቀማቸው የሚችላቸው ነገሮች እንዳሉ ይሰማኛል። ትምህርት እስኪጀመር ወደ ኮሌጅ እስከሚሄድ ቸኩያለሁ። አሁን ግን በዙሪያ የሆነ ላለው ነገር በጣም አመስጋኝ ነኝ። የሚቀጥለውን ለማየት ደግሞ ጓጉቻለሁ።
ኤታን ዋናው ምኞቱ በሚኖርበት ማህበረሰብ ውስጥ ተጽዕኖ ፈጣሪ መሆን ነው። ለማህበረሰቡ ወኪል መሆንና ከዚህ በፊት ድምጻቸው ባልተወከለበት ቦታ ላይ ድምጽ ሆኖ የሚሟገትላቸው ሰው መሆን ይፈልጋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምፅ ተሰናድቶ የሚቀርብላችሁ የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው ሳስተናግዳችሁ ቆይቻለሁ። ኤልያስ አስማረ ስርጭቱን በማቀናበር ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። ደህና ደሩ።